ትብሏ አም ሰገንታ አፋን አማራ ትትፉፍ The Voice of America
የአሜሪካ ድምጽ ሬዲዮ ጣቢያ ነው። ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የማክሰኞ መጋቢት 7 2013 ዓ.ም ምረት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ጋዜጣው ጉባኤ አንዳንድ ሀገሮች አስትራዘኒካ የተባለውን የኮቪድ-19 ክትባት መድኃኒትን መጠቀም ቢያቆሙም ኢትዮጵያ ክትባቱን መጠቀም እንደምትቀጥል የጤና ሚኒስትር ዶክተር ሊያ ከበደ አስታወቁ። ሰሞኑን በተመረቀው የይርጋለም የግብርና ምርቶች ማቀነባበሪያና እሴት መጨመሪያ ፓርክ መጠቀማቸውን አንዳንድ ሰዎች ገለጹ የሚሉትና ሌሎችም ዝግጅቶች ይኖሩናል።
አስተባባሪው የሚያመቻች እንጂ የሚያጎርስ የሚያነሳ የሚወስድ አይደለም፣ የሚያቀብል አይደለም። አፍሪካ ህብረትንም ጭምር ሮሉም ቢሆን ማስተባበር እንጂ ዲክቴት ማድረግ አይደለም። ውይይቱ የሚቋጨው መፍትሄ የሚመጣው በሶስትዮሽ ብቻ ነው የሚል ነው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ በኮቪድ-19 ሳቢያ የሚሞተው ሰው ቁጥር ባለፉት 10 ቀናት ከ20 ከመቶ በላይ ማሻቀቡን የጤና ሚኒስቴር አስታወቀ። በአስሩ ቀን ውስጥ የኮሮና ቫይረስ መተላለፍ እድል 17 ከመቶ መድረሱንና 12000 ሰዎች ለቫይረሱ መጋለጣቸውን የጤና ሚኒስቴር አስታውቋል። በሌላ በኩል ባለፈው ቅዳሜ በሀገር አቀፍ ደረጃ መሰጠት የጀመረው የአስትራዜኒካ ጸረ ኮቪድ ክትባት የደም መርጋት የጎንዮሽ ጉዳት አሳይቷል ተብሎ የወጣውን መረጃ በጥብቅ እየተከታተሉት መሆናቸውንና ኢትዮጵያ ውስጥ ግን እስካሁን ያስከተለው ችግር አለመኖሩን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። ሙሉ ዘገባው በመጽሔት ክፍለ ጊዜ ይቀርባል። ከዚሁ ከክትባቱ ዜና ሳንወጣ የጎንዮሽ ጉዳት የማስከተል እድል አለው በሚል በቅርቡ የወጡትን ሪፖርቶች ተከትሎ ጀርመን፣ ፈረንሳይና ጣሊያን የአስትራዜኒካን ጸረ ኮቪድ ክትባት መስጠት ያቋረጡ ሀገሮችን ተቀላቅለዋል። ይሁን እንጂ የለንደኑ የቪኦኤ ዘጋቢ ሄንሪ ሪጅዌል ባጠናቀረው ዘገባ እንደሚያመለክተው የዓለም የጤና ድርጅት ይህ ክትባት አደጋ እንደማያስከትል አስታውቋል። የአውሮፓ ህብረት የመድኃኒት ተቆጣጣሪ ተቋም ኤማ ባለስልጣናትም ክትባቱን በወሰዱ ሰዎች ላይ ታዩ የተባሉትን የደም መርጋት የመሳሰሉ ችግሮች ከክትባቱ ጋር ግንኙነት ሊኖራቸው ይችላል የሚለውን ስጋት አስመልክቶ ምርምር እያደረገ ሲሆን የአስትራዜኒካው ክትባት የሚሰጠው ጠቀሜታ ሊያስከትል ከሚችለው አደጋ በእጅጉ እንደሚልቅ ጽኑ እምነት እንዳለው አስታውቋል። አሉላ ከበደ ዘገባውን ያቀርባል።
የዛሬው ውሳኔ የሌላ ሳይሆን ለቅድመ ጥንቃቄ የተወሰደ እርምጃ ነው አሉ የጀርመኑ ጤና ሚኒስትር የንስ ፋን። ይህም ባለፈው ቅዳሜ ክትባቱን በወሰዱ አጭር ጊዜ ውስጥ አንድ ሰው በአንጎል ውስጥ የደም መፍሰስ አደጋ ህይወቱ ሲያልፍ፣ ሌሎች ሶስት ሰዎች ደግሞ በደም እርጋት ሳቢያ ሆስፒታል ከገቡ በኋላ ኖርዌይ የወሰደችውን ተመሳሳይ እርምጃ የተከተለ መሆኑ ነው። ሲጓርድ ሆርተሞ የኖርዌይ የመድኃኒት ተቆጣጣሪ ተቋም ዋናው ሐኪም ናቸው።
So far we cannot speak to whether the cases are connected to the vaccine, but due to the
የተባሉት ድንገቶች ከክትባቱ ጋር ይያያዙ ወይም ከህሙማኑ የጠና የህመም ሁኔታ የከሰታቸው ይሆኑ እስካሁን ባለው መረጃ በእርግጠኝነት መናገር የምንችለው ነገር የለም። ትክክለኛውን መንስኤ ለማወቅ ጥልቅ ምርመራ በማድረግ ላይ ነን።
ኮንጎንና ኢንዶኔዥያን ጨምሮ ከአውሮፓ ህብረት ውጪም አንዳንድ አገሮች የክትባት ስርጭት እንዲቋረጥ ወይም እንዲገታ አድርገዋል። የዓለም ጤና ድርጅት ታዲያ ክትባቱ የደም እርጋት ለማስከተሉ አንዳችም በምርመራ የተረጋገጠ ውጤት ያለመኖሩን አመልክቶ አገሮች ክትባቱን መስጠት እንዲቀጥሉ አሳስቧል። አምስተርዳም ከሚገኘው ጽፈት ቤታቸው በርቀት በኤሌክትሮኒክ መገናኛ ዘዴ አማካኝነት በሰጡት ጋዜጣዊ መግለጫ የአውሮፓ ህብረት የመድኃኒቶች የተቆጣጣሪ ድርጅት ስራ አስፈጻሚ ዲሬክተር ኤመር ኩክም በዛሬው ዕለት በሰጡት አስተያየት ከፍተኛ ቁጥር ካላቸው ክትባቱን ከወሰዱ ሰዎች በስንት አንዱ ላይ የታየ ያሉት የደም እርጋት አደጋ በክትባቱ ሳቢያ ስለመከሰቱ እስካሁን ማረጋገጫ አልተገኘም፣ ሆኖም ተመራማሪዎች በቅርበት በማጥናት ላይ ናቸው ብለዋል። ክትባቱ በጤና ላይ ጠንቅ ያስከተል እንደሆነ ማረጋገጥ ዋናው ስራቸው መሆኑን ያስታወሱት ኃላፊዋ ያንዳንዱን ድንገት በየተራ ያጤኑ መሆናቸውንም ተናግረዋል። የተገኙት ውጤቶችም በሙሉ የፊታችን ሐሙስ እንደሚመረመሩና ለህዝብም ይፋ የሚደረጉ መሆናቸውን ገልጠዋል። ተጨማሪ እርምጃ ካስፈለገም ያኔ ይነገራል ነው ያሉት። የአውሮፓ ህብረት የመድኃኒቶች የተቆጣጣሪ በአውሮፓውያን የቀን አቆጣጠር ባለፈው ጥር 29 2021 ነበር የአስትራዜኒካን ክትባት ጥቅም ላይ ይውል ዘንድ ማረጋገጫ ፍቃድ የሰጠው። ይህ በእንዲህ እንዳለም ስዊድንና ላቲቪያ በዛሬው ዕለት የክትባቱን ስርጭት ገጥተዋል። የዓለም ጤና ድርጅትም ተመሳሳይ ጥናት በማድረግ ላይ መሆኑን ተዘግቧል።
Of the 330 million vaccines doses that have been deployed, we are not aware of any one confirmed.
እስካሁን ለጥቅም ከዋለው 330 ሚሊዮን በላይ ክትባት የሰው ህይወት እንዲጠፋ ምክንያት መሆኑ የተረጋገጠበት አንድም አጋጣሚ አልተመዘገበም። ሰዎች በተለያዩ የህመም አይነቶች ሳቢያ በየዕለቱ ለህልፈት ይዳረጋሉ። በክትባቱ ሳቢያ ለጉዳት ለመዳረጋቸው ግን በጥናት የተረጋገጠ ማስረጃ እስካሁን የለም።
ዶክተር ሱማያ ዋሚናታን የዓለም ጤና ድርጅት ዋና ሳይንቲስት ናቸው። አስትራዜኔካ በኮሮና ቫይረስ በዓለም ክፉኛ ከተጠቁት አገሮች አንዷ በሆነችው ብራዚል ለጥቅም እንዲውል ሲፈቀድ በወረርሽኙ ስርጭት በዓለም የመጀመሪያውን ደረጃ በያዘችውና 3 የተለያዩ ክትባቶችን ጥቅም ላይ ያዋለችው ከመቶ ሚሊዮን በላይ ህዝቧንም የከተበችው ዩናይትድ ስቴትስ ግን ገና ፍቃድ አላገኘም።
አመሰግናለሁ አሉላ ከበደን። ደቡብ ሱዳን ውስጥ ለምግብ እጥረት ለተጋለጡ 6.6 ሚሊዮን ሰዎች መርጃ የሚውል የ1.7 ቢሊዮን ዶላር አስቸኳይ ድጋፍ ተጠየቀ። ይህንን የአጣዳፊ እርዳታ ተማጽኖ ያቀረቡት በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተጠሪ አሊየን ኑዴሁ ናቸው። መስሪያ ቤታቸው ለዚህ የአውሮፓውያን 2021 ዓመተ ምህረት በደቡብ ሱዳን የምግብ እጥረትና ሌላም የተደቀኑ ችግሮችን ምላሽ የሚሰጥበትን እቅድ በዛሬው ዕለት ይፋ አድርጓል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር UNHCRም በተለያዩ አጎራባች ሀገሮች ለተጠለሉ 2.2 ሚሊዮን ደቡብ ሱዳናውያን ስደተኞች መርጃ የሚውል 1.2 ቢሊዮን ዶላር እንደተማጸነ ታውቋል። በሰሜናዊ ናይጄሪያ 3 የአንደኛ ደረጃ ትምህርት ቤት መምህራን በትናንትናው ዕለት በታጣቂዎች ተጠልፈዋል። የተጠለፉት ከአራት ቀናት በፊት ካዱና ክፍለ ግዛቷ ውስጥ በሚገኝ ትምህርት ቤት በርካታ ተማሪዎች መጠለፋቸውን ተከትሎ ነው። ትናንት ታጣቂዎቹ ሬማ የምትባል ከተማ ውስጥ የሚገኘውን ትምህርት ቤት በሞተር ቢስክሌቶች ሆነው ሲወሩት ተማሪዎች ተሯሩጠው ሲበታተኑ ታጣቂዎቹ መምህራኑን ጠልፈው እንደወሰዱ ነው የካዱና የጸጥታ ኮሚሽነር የገለጹት። በሰሜናዊና ማዕከላዊ ናይጄሪያ በአብዛኛው ማስለቀቂያ የሚጠይቁ ወንጀል ፈጻሚዎች ባለፉት 3 ወራት ውስጥ መምህራንን ሲጠልፉ ወይም በየትምህርት ቤቱ ሰው ጠልፈው ሊወስዱ ሲሞክሩ ይህ የትናንቱ 6ኛ ጊዜ እንደሆነ ተመልክቷል። የናይጄሪያ የጦር ሰራዊት ባለፈው ሳምንት ከሌላ የካዱና ክፍለ ሀገር ትምህርት ቤት የተጠለፉትን 39 ተማሪዎች እየፈለገ ነው። ሞዛምቢክ ውስጥ በብዙ ሺዎች የተቆጠሩ ሰዎች በተገደሉበትና ብዙዎች ከቀያቸው በተሰደዱበት እስላማዊ አማጺ እንቅስቃሴ ጥቃት የ11 ዓመት ልጆች ጭምር አንገታቸው እየተቀላ እየተገደሉ ነው ሲል ሕፃናት አድን የተባለው ግብረሰናይ ድርጅት ተናገረ። ሕፃናት አድን ዛሬ ባወጣው መግለጫው ያነጋገራቸው ተፈናቃዮች እናቶችና ትናንሽ ወንዶች ልጆች በአሰቃቂ መንገድ መገደላቸውን ገልጸውልናል ብሏል። አንደኛይቱ እናት የ12 ዓመት ልጃቸው በአቅራቢያው ሲገደል እሳቸው የሚያደርጉት ስለጠፋቸው 3ቱን ሌሎች ልጆቻቸውን ይዘው ተደብቀው እንደነበረ ነግረውናል ብሏል። ወደ ጫካው ስንሸሽ ወንዱን ልጄን ይዘው ገደሉት ነው ያሉት። ሌላይቱ የ29 ዓመት ዕድሜዋ እናትም የ11 ዓመት ልጄ በታጣቂዎች ተገድሎብኛል ማለቷን Save the Children ገልጿል። ሮይተርስ ለዚህ ዘገባው የሞዛምቢክ ፖሊስ ወይም የመንግስት ቃል አቀባይ አስተያየት ሊያክል አልቻለም። ባለፈው ሳምንት ዩናይትድ ስቴትስ በሞዛምቢክ የሚንቀሳቀሰውን ቡድን ከእስላማዊ መንግስት ቡድን ጋር ቁርኝት እንዳለው በመጥቀስ በባዕዳን ሽብርተኛ ድርጅትነት እንደፈረጀችው ይታወሳል። በሞዛምቢክ የዩናይትድ ስቴትስ ኤምባሲ አሜሪካውያን ልዩ ኃይሎች ሞዛምቢክ አማጽያኑን ለመዋጋት እንድትችል ለማገዝ ለባህር ወለድ ወታደሮቿ የሁለት ወር ስልጠና እንደሚሰጡና የህክምናና የመገናኛ መሳሪያዎች ድጋፍም እንደሚደረግላት ትናንት አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የመከላከያ ሚኒስትሩ ሎይድ ኦስተን ዛሬ ከጃፓን አቻዎቻቸው ጋር በቶኪዮ ውይይት አድርገዋል። ሁለቱ ከፍተኛ የዩናይትድ ስቴትስ ባለስልጣናት የያዙት የመጀመሪያ የውጭ ሀገር የዲፕሎማሲ ጉዞ ዓላማ ቻይና ይበልጡን አቋሟን እያፈረጠመችና ሰሜን ኮሪያም ጠብ ፈላጊነቷን እያባባሰች ባለበት በዚህ ወቅት የሀገራቸውን ፓሲፊክ ተሻጋሪ አጋርነት ለማስረገጥ መሆኑ ተጠቁሟል። 2-2 ተብሎ የተገለጸውን ውይይት ቶኪዮ ላይ ያደረጉት ከውጭ ጉዳይ ሚኒስትሩ ቶሺማትሱ ሞቴጊ እና ከመከላከያ ሚኒስትሩ ኖቢ ኮሺ ጋር ሲሆን ለሚኒስትሮች ብሊንከን እና ኦስተን አዲሱን የባይደን አስተዳደር ወክለው ወደ ውጭ ሀገር የተጓዙበት የመጀመሪያ ተልእኳቸው ነው። ሁለቱ ሚኒስትሮች ነገ ረቡዕ ደግሞ ወደ ደቡብ ኮሪያ ሶል ይጓዛሉ። የውጭ ጉዳይ ሚኒስትር ብሊንከን እና የመከላከያ ሚኒስትር ኦስተን ትናንት በዋሽንግተን ፖስት ላይ ባወጡት መግለጫቸው ዩናይትድ ስቴትስ ከወዳጆቿና ከአጋሮቿ ጋር ያላትን ግንኙነት እንደገና ለማጠናከር በከፍተኛ ደረጃ መንቀሳቀስ ጀምራለች ብለዋል። በመጨረሻም ሚያንማር ውስጥ ከመፈንቅለ መንግስቱ በኋላ ከቀጠለው የፖለቲካ አለመረጋጋት ተከትሎ የምግብና የነዳጅ ዋጋ እጅጉን እያሻቀበ መሆኑን የተባበሩት መንግስታት ድርጅት አሳሰበ። የዓለም የምግብ ፕሮግራም የሩዝና የዘይት ዋጋ በጣም ማሻቀቡን ገልጾ የፖለቲካ አለመረጋጋቱ የምግብ አቅርቦት ሰንሰለቱንና ገበያውን አሉታዊ አንድምታ እንዳስከተለበት ገልጿል። በተለይ ከእጅ ወደ አፍ በሆነ ገቢ በሚኖረው ህዝብ ላይ በኮቪድ-19 ምክንያት ከገጠመው ችግር ጋር ተዳምሮ ለቤተሰቡ የዕለት ምግብ ለማቅረብ ከፍተኛ ፈተና የሚደቅን መሆኑን ነው የWFP የሚያንማር ዳይሬክተር ገልጸው ያስጠነቀቁት። በዚህ ላይ በመፈንቅለ መንግስት አስተዳደሩን የያዘው ወታደራዊ ቡድን በትልቋ ከተማ ያንጎን በርካታ አካባቢዎች አስቸኳይ ጊዜውን አራዝሞታል። በርካታ የተቃውሞ ሰልፈኞች በጸጥታ ኃይሎች መገደላቸው ተዘግቧል። ትናንት ሰኞ ቢያንስ 20 ሰዎች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን የፖለቲካ እስረኞች ድጋፍ ማህበር የተባለ ተሟጋች ቡድን አስታውቋል። ትናንትና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ባወጡት መግለጫ ሚያንማር ውስጥ የጦር ኃይሉ እያባባሰ ያለው ጥቃት ያስቆጣቸው መሆኑን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄሊን ፖርተር በበኩላቸው በተቃዋሚ ሰልፈኞች ላይ የተፈጸመ ያለው ጥቃት ኢሞራላዊና ምንም አይነት ሰበብ ሊቀርብበት የማይችል ነው ብለውታል። የተባበሩት መንግስታት ድርጅት ትናንት እንዳስታወቀው በሚያንማር የመንግስት ግልበጣው ከተካሄደ ወዲህ 138 ሰዎች ተገድለዋል። የፖለቲካ እስረኞች ድጋፍ ማህበሩ በበኩሉ የተገደሉት 183 ሰዎች መሆናቸውን አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 205-9942 ነው። የውስጥ መስመር 14። አድማጮች ለዛሬ ከሚቀበው ውይይታችን ለቅምሻ ያህል እናሰማቸው። በትላንት በስቲያ የተመረቀው የይርጋለም የግብርና ምርቶች ማቀነባበሪያና እሴት መጨመሪያ ፓርክ ስራ ከ78000 በላይ አርሶ አደሮችን ማስተባበሩንና ለሺህ በላይ ቋሚና ጊዜያዊ ስራ እድል መፍጠሩን የንግድና የኢንዱስትሪ ልማት ሚኒስቴር አስታውቋል።
ከአቮካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል፣ ቡና ብቻ ሳይሆን የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነ ቡና እዚሁ ፓርክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል፣ የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥ ነሎች ገበያ የሚውልበትን ጥራት ደረጃ ስንመለከት።
ይርጋለም ተገኝተው ፓርኩን የመረቁት ጠቅላይ ሚኒስትር አብይ አህመድ ከተናገሩት የተቀነጨበ ነው። በንግድና ምጣኔ ሀብት ክፍለ ጊዜ ዝርዝር ዘገባ ይዘናል። አሁን የዕለቱ አብይ ርዕስ ይቀርባል። በህዳሴ ግድብ ድርድር ዙሪያ የመጨረሻውን ውሳኔ የሚሰጡት ሶስቱ ሀገሮች ብቻ እንደሆኑ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በትግራይ ክልል ስላለው ሁኔታ በምዕራባውያን ዘንድ ያለው አስተያየት ከእውነታው ጋር እየተገናዘበ እንደሆነም የሚኒስቴሩ ቃል አቀባይ ገለጹ ሲል መለስካቸው አመሃ ከአዲስ አበባ በላከው ዘገባ ጠቅሷል። ሙሉ ዘገባ ቀጥሎ ይቀርባል።
የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ በጠራው ሳምንታዊ ጋዜጣዊ ጉባኤ ላይ ሰፋ ብለው ከተወሱ ጉዳዮች መካከል በታላቁ ህዳሴ ግድብ ዙሪያ ይደረጋል ተብሎ ስለሚጠበቀው ድርድርና ተያያዥ ጉዳዮች አንዱ ነበረ። በተለይ በድርድሩ የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ ኦፍ አሜሪካ፣ የአውሮፓ ህብረት እና የመሳሰሉት አካላት አገባብን በተመለከተ በሚነሳው ጥያቄ የሚኒስትሩ ቃል አቀባይ ዲና ሙፍቲ በኦፊሴል ስለዚህ ጉዳይ የኢትዮጵያ መንግስት የቀረበለት ጥያቄ እንደሌለ አስምረው ተናግረዋል። በሳቸው አባባል ከተባበሩት መንግስታት በስተቀር እነዚህ አካላት ከወራት በፊት እስከተቋረጠው የድርድሩ ሂደት ላይ ሲሳተፉ የነበሩ ናቸው። እነዚህ አካላት የኢትዮጵያ ወዳጆች ናቸው ካሉ በኋላ ዲና ዋና ነገር ነው ያሉትን እንዲህ ሲሉ አብራርተዋል።
አስተባባሪ የሚያመቻች እንጂ የሚያጎርስ የሚያነሳ የሚወስድ አይደለም፣ የሚያቀብል አይደለም። አፍሪካ ህብረትንም ጭምር ሮሉም ቢሆን ማስተባበር እንጂ ዲክቴት ማድረግ አይደለም። ውይይቱ የሚቋጨው መፍትሄ የሚመጣው በሶስትዮሽ ብቻ ነው የሚል ነው። ዲኦፒ የሚባለው 2015 ካርቱም ለሶስቱ መሪዎች እንግዲህ ሁለቱ መሪዎች በሺርና እኛ ጠቅላይ ሚኒስትር ናቸው የሌሉት ሶስቱ ነበሩ። የግብፁ ሰውዬ አሉ ክቡራቱ ኃይለማርያምና በሺር ሆነው ዲኦፒ የሚባል እንደ ሀገር የተፈራረሙት ላይ የሶስትዮሽ ድርድር አንቀጽ 10 ላይ ሶስቱ ሀገሮች በድርድሩ ላይ ካልተስማሙ የድርድር ሂደት የሚከልሱት ለመሪዎች ያቀርባሉ ይላል። ለመሪዎች ያቀርቦ መሪዎቹ በሚወስኑት መሰረት የድርድሩን ስልት ሊቀይሩ ይችላሉ። አንቀጽ 10
ከዚህ ጋር በተያያዘ በኢትዮጵያና በሱዳን መካከል ያለው የድንበር ውዝግብም በጥያቄ መልክ ከጋዜጠኞች ቀርቦ ነበረ። እንደ ጋዜጠኞቹ ጥያቄ ከሆነ የኢትዮጵያ መንግስት የሱዳን ጦር በኃይል ወደ ግዛቴ ገብቷል ካለ በኋላ ዝምታን መርጧል፣ ምን ምክንያት ይኖረው ይሆን የሚል ነበረ። አምባሳደር ዲና ሙፍቲ ዲፕሎማሲ ብዙ መንገድ አለው ይላሉ።
ወል ኦፊሻሊ ባናጫጩህም ግን ተገቢ በሆነ መንገድ በዲፕሎማቲክ ቻናል ለእነሱ ወዳጆችም ለጋራ ወዳጆቻችን ለእኛ ለግለ ወዳጆችም ጥሩ ነገር አይደለም እየሰሩት ያሉት፣ ይህን ነገር ቢተውት ጥሩ ነው፣ አያዋጣቸውም። እኛ የሱዳን ህዝብ ወዳጅነት እንፈልጋለን፣ ሱዳን ህዝብ ጋር አሁንም ዘላቂ የሆነ ወዳጅነት መገንባት እንፈልጋለን የሚለውን ነገር በየጊዜው አድቫንስ እያደረግን ያለንበት ሁኔታ ነው ያለው። ዲፕሎማሲ ማይክሮፎን ዲፕሎማሲ አለ፣ ኦፍ ዘ ማይክሮፎንም አለ። ስለዚህ ከማይክሮፎን ውጭ በመሆኑ ምናልባት ካልሆነ በስተቀር ዝም ብሎን ተመችቶን መሬታችን መያዙ ቅር ሳሰኘን ነው ብሎ አይቻልም።
ባለፈው ሳምንት በትግራይ ክልል የአያሌ ሀገሮች አምባሳደሮች ያደረጉት ጉብኝትና መንግስት ከዚህ ያተረፈው ምንድን ነው የሚል ቃና ያላቸው ጥያቄዎችም ተነስተዋል። አምባሳደር ዲና ሙፍቲ እንዳስረዱት የአምባሳደሮቹ ይፋ አስተያየት ለመንግስት አልተሰጠም። ይሁንና በስፍራው ከነበሩ ምላሾቻቸው መገመት የሚቻለው በምድር ላይ ያለውን እውነታ ካዩ በኋላ አስተያየታቸው እንደተለወጠ ጠቁመዋል። የመንግስታቱ ቅሬታ የነበረው ሕግ የማስከበሩ ሥራ ከተጠናቀቀ በኋላ ለምን በር ተዘጋብን የሚል እንደነበረ እና አሁን ይህ እንደተለወጠ አምባሳደሩ አብራርተዋል።
የሴቶች መደፈር አለ፣ ግድያ አለ፣ ዘረፋ አለ፣ ቃጠሎ አለ ነው ያሉት። እሺ ይህንን ነጻ በሆነ አካል ጭምር ማጣራት ይቻላል፣ ከኛ ጋር ተባብራችሁ እናጣራ የሚል ኦፈር ተሰጥቷቸዋል። የሰብአዊ መብት ድጋፍ ጠንክሮ ይቀጥል ነው ያሉት። እሺ፣ የተጎዳው እኛ ህዝብ ነው፣ የትግራይ ህዝብ ይበልጥ እኛ ህዝብ ነው፣ እኛንን የምንቆረቆርለት። ስለዚህ ይህንን ህዝብ ለመርዳት ይኸው 70% መንግስት አውጥቶ እየሰጠ ነው ያለው። እንደውም ተጨማሪ አምጡ ተብሎ ቻሌንጅ የሆኑበት ሁኔታ ነው ያለው። ይህ ሁኔታ በሌለበት ማለት ነው፣ ሲያቀርቡት የነበረ ኮንዲሽን በተነሳበት ከዚህ በኋላ ውሳኔ፣ አድማ፣ ተጽዕኖ፣ ማዕቀብ የሚለው ባዶ መዝሙር ነው የሚሆነው። ይህን እየተረዱት ሄዷል። ነገር ግን ኢንትረስት የሌላቸው የሉም ማለት አይደለም። ከዚህ ከፔሮሉ ጥቅም ጋር ከአክቲቪስቶቹ ከሎቢስቶቹ ከምናምን ጋር ይህን ነገር ቀጥሉታል እስከ መጨረሻው።
ቃል አቀባዩ በዚህ እውነታ ረገድ ሌላም ገጽታ እንዳለ አስረድተዋል።
ሁለተኛው የነገር ፕሮትራክትድ ሆኖ ጦርነቱ ቢቀጥልና አካባቢው ቀውጢ ቢሆን ወደ አመድ ቢቀየር የጦርነቱ ወደ ሱዳን፣ ወደ ሶማሊያ፣ ወደ ምናምን ትንቢል በጣም የሚያተርፍ ብዙ ኃይል አለ። በሰብአዊ መብት ምክንያት፣ በድጋፍ ምክንያት፣ በሪሊፍ ምክንያት ወደዚህ የሚዘምት ያ በጣም ተስፋ ቆርጧል። በአጭር ጊዜ ውስጥ የነገር በማለቁ በጣም ነው የደነገጡት። ከገመቱትም በላይ ነው። ቢሊፍ ሲስተሙም አለ። በፊት ያን ኃይል በጣም ያመልኩታል። አልሸነፍም፣ ማንም አይችለኝም የሚል ራሱን ምናልባት ከመላክ ትንሽ ያስጠጋ ኃይል ስለነበረ ያምነውታል፣ ተቀብለውታል። ስለዚህ ውሸት ነው አለ አሁንም ነው የሚሉት። እና ከዛ አንጻር ምክንያቶቹ ስለሌሉ ስለዚህ አውሮፓና አሜሪካ ፕሬዠር የሚበለው አንዱ እንትን ነው የሚሆነው። ከዚህ በኋላ የለም ሊኖር ማችንም የቀለለ ይሄዳል የሚል እንትን ነው ያለን። ይሄ ደግሞ ጠቀሜታ ለኛ ብቻ ሳይሆን ለእነሱም ነው ነው አክሴሲቢሊቲ፣ ሁማን ራይት ጉዳይ፣ የሪሊፍ ኦፕሬሽን እስካለ ድረስ ምን ቀረ ነው።
ይሁንና በክልሉ የኢኮኖሚ እንቅስቃሴ ለመጀመርና የውጭ ባለሀብቶችን ለመሳብ ጦርነት የተካሄደበት አካባቢ መሆኑን አስታውሰው ጊዜ እንደሚወስድ አልሸሸጉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኢትዮጵያ በኮቪድ-19 የሚሞተው ሰው መጠን ባለፉት 10 ቀናት ከ20% በላይ መጨመሩን የጤና ሚኒስቴር አስታውቋል። በዚህ 10 ቀናት ውስጥ በቫይረሱ የሚያዙ ሰዎች ቁጥር 17% መሆኑ ሲገለጽ በ10 ቀን ብቻ 12,000 ሰዎች በቫይረሱ ተይዘዋል ተብሏል። በሌላ በኩል ባለፈው ቅዳሜ በአገር አቀፍ ደረጃ መሰጠት የጀመረው ክትባት ቀጥሏል። በተለያዩ የዓለም ሀገራት ላይ ክትባቱ የደም መርጋት አስከትሏል ተብሎ እየወጣ ያለውን መረጃ አስመልክቶ ዶክተር ሊያ ታደሰ ጥብቅ ክትትል ይደረጋል ብለዋል። ፀሐይ ዳምጠው ዝርዝር ዘገባ አላት።
ባለፉት 10 ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር 149 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጿል። የቫይረሱ ስርጭት እየከፋ መሆኑንም ሚኒስትሯ አስታውቋል።
ወረርሽኙ ከጀመረበት ጊዜ አንስቶ ትልቁን የበሽታው የመያዝ ምጣኔ ወይም ፖዚቲቪቲ ሬት እንደዚሁም በአንድ ቀን የበሽታው የተያዙ ሰዎች መጠንና በጽኑ ህሙማን የሚገኙ ህሙማን ቁጥር እንደዚሁም ከፍተኛው ሞት በዚህ ባለፈው ሳምንት ውስጥ ነው የተመዘገቡት። በመቶኛ ከ10 በታች የነበረው በቫይረሱ የሚያዝ ሰዎች ቁጥር አካይ እንግዲህ ከመቶ ሰው 17 ቫይረሱ ወደ መገኘት አሻቅቧል። እስካለፈው ቅዳሜ ብቻ በነበሩት 10 ቀኖች ከ12,000 በላይ ሰዎች በቫይረሱ መያዛቸው በምርመራም ተረጋግጧል። ባለፉት 10 ቀናት ብቻ በድምሩ 149 ሰዎች ወንድም እህቶቻችን ወላጆቻችንን በሞት አጥተናል። በጽኑ ሕክምና ውስጥ ያሉ ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ450 በላይ ደርሷል። ባለፈው እንደገለጽ ነው የአስር ቀናት የሞት መጠን ወደ 123 አካባቢ ነበር። በዚህኛው 10 ቀናት ደግሞ ሞቱ ወደ 149 አድጓል። እንደዚሁም ለኮቪድ ታማሚዎች የሚሆኑ በሀገር አቀፍ ደረጃ ያሉ የጽኑ ህሙማን ክፍሎቻችን መሙላት፣ የመተንፈሻ መሳሪያዎች መያዝ እና የኦክሲጅን እጥረቶች እየገጠሙ መሆኑ እንግዲህ ይህን ሁኔታ በየጊዜው ለህዝብም ሆነ ለሚመለከት አካላት እያሳወቅን ቢገኝም በመከላከል ስራ ላይ ግን የሚፈለገውን ያህል ለውጥ ሊመጣ አለመቻሉ አሳሳቢ ብቻ ሳይሆን የሚያስጨንቅ ጉዳይ ነው።
ኮሮና ቫይረስ እንዳይተላለፍበት ሰው ሊያደርገው የሚገባው ጥንቃቄ የመዘናጋቱ ሁኔታ አላስፈላጊ ዋጋ እያስከፈለን ነው ብለዋል። የኮሮና ቫይረስ መከላከያ እርምጃዎች እንዲተገበሩና ህግ አስከባሪ አካላትም ጥብቅ ቁጥጥር እንዲያደርጉ ሚኒስትሯ ጥሪ አቅርበዋል።
የኮቪድ-19 በጥቂት ቀናት ውስጥ ከቁጥጥር ውጪ ከመሆኑ በፊት ሁላችንም እያንዳንዱ ግለሰብ ባለድርሻ አካላትም ግዴታቸውን እንዲወጡ ካለ ሁኔታ አኳያ የሕክምና ማዕከላቱን የማጠናከር ስራ እንደ ጤናው ዘርፍ ጎን ለጎን ስራዎች የሚቀጥልም ሆኖ ማህበረሰቡ ግን የጉዳዩን አሳሳቢነት በመረዳት የጥንቃቄዎች ዘዴዎችን መተግበር መጠናከር አለበት። ህግ አስከባሪ አካላቶችን ማስተማርና እርምጃ መውሰድን ማጠናከር ያለባቸው ስራ ይሆናል። ህግ አካላት ጋር ህግ ማስከበር ስራውን ማጠናከር ያስፈልጋል። አስተማሪ በሆነ መንገድ ተግበራውን በሚያሻሽል መንገድ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ስርዓት ግን መዘርጋት አለበት በሚል ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ሌሎች ሀገሮችም ላይ የሚደረጉ የተለያዩ ሰላይ ገንዘብ ቅጣቶችን መተግበር እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን። ምክንያቱም የበሽታ ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡን በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው።
በሌላ በኩል በብዙ ሚሊዮን የሚቆጠሩ የዓለም ሕዝብ በክትባትነት ወስዶታል የተባለው አስትራዜኒካን በተመለከተ በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚለው መረጃ ላይም ዶክተር ሊያ መልስ ሰጥቷል።
አሁን መስጠት የተጀመረው የክትባት አይነት ከዚህ ቀደም እንደተገለጸው አስትራዜኔካ የተሰኘው ክትባት ነው። ይህንን ክትባት አስመልክቶ በተለያዩ ዓለም አቀፍ ሚዲያዎችም ላይ እየተገለጸ እንዳለው በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚል ስጋት አንዳንድ ሀገሮች ለጊዜው ያቆሙ ቢሆንም ይህንን መረጃ የማጥራትና በተለይ እንደ ሀገር አቀፍ ደረጃ ያሉን የተመራማሪና የሕክምና ቡድኖችም እያደረጉ ያሉ ማጣራቶች እንዳሉ ሆነው እስካሁን ባለን መረጃ በአጠቃላይ እነዚህ የተከሰቱት ጥቂት ክስተቶች ከክትባቱ ጋር ግንኙነት እንደሌላቸውና ክትባቱ መስጠት መቀጠል እንዳለበት የዓለም ጤና ድርጅት፣ የአውሮፓ ሕብረትና የእንግሊዝ መድኃኒት ጥናትና ቁጥጥር ባለስልጣንም በይፋ አስታውቀዋል። አሁንም አስትራዜኔካ ክትባቱ በብዙ ሀገራት ላይ በመሰጠት ያለ ክትባት ሲሆን በአውሮፓ ብቻም እስካሁን ከ10 ሚሊዮን በላይ ሰዎችም ክትባቱን ወስደዋል። ስለዚህ በሀገራችንም በአጠቃላይ በጤናው ዘርፍ በተለይም በምግብና መድኃኒት ቁጥጥር ባለስልጣን እነዚህ ተጓዳኝ ችግሮች እንዳይኖሩ ጥብቅ ክትትል እየተደረገ መስጠቱን የምንቀጥል ይሆናል።
ክትባቱ ተጓዳኝ ጉዳት እንደሌለው የገለጹት ዶክተር ሊያ ታደሰ በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደሚደረግም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
በምዕራብ ኦሮሚያ አንዳንድ ዞኖች የሚገኙ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ተወካዮች ጽህፈት ቤቶቻቸው ሁሉም በሚያስችል ደረጃ መዘጋታቸውን ገልጸዋል። በርካታ የፓርቲው አባላት፣ ደጋፊዎችና አመራር አባላት በመታሰራቸው ያለንበት ሁኔታ በምርጫ 2013 ለመሳተፍ የሚያስችል አይደለም ሲሉ የምዕራብ ሸዋ፣ የምስራቅ ወለጋና ኢሉ አባቡር ኦፌኮ ተወካዮች አቤቱታ አሰምተዋል። የዞኖቹ ኦፌኮ ተወካዮች ለቪኦኤ በሰጡት ቃል የታሰሩት ከተፈቱ፣ ጽህፈት ቤቶቻቸው እንዲከፈቱ ሁኔታዎች ከተመቻቹ፣ የዲሞክራሲ ምህዳሩ ከሰፋና ያለአንዳች ማስፈራሪያና ዛቻ መንቀሳቀስ ከቻልን በምርጫው ለመሳተፍ አያዳግተንም ብለዋል። የዞኖቹ ብልጽግና ፓርቲ ጽህፈት ቤቶች ኃላፊዎች ደግሞ የኦፌኮ ተወካዮች ቅሬታ መሰረተ ቢስ ነው ብለዋል። የታሰረ የኦፌኮ አባልም ሆነ የአመራር አባል በዞኖች ውስጥ እንደሌለና በብልጽግና ፓርቲ ተጽዕኖ የተዘጋ ጽህፈት ቤትም አለመኖሩን ተናግረዋል። ናኮር መልካ ከአምቦ ዘገባ ልኮልናል።
ከሳምንታት በፊት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ባወጣው መግለጫ መንግስት የምርጫ አስተባባሪዎችን አስሮብኛል፣ በተለያዩ ቦታዎችም ጽህፈት ቤቶቼን ዘግቶብኛል፣ ለምርጫ እንዳልዘጋጅ ጫናን ፈጥሮብኛል ሲል አማሯል ፓርቲው። ይህንን መግለጫ ተከትሎ የብልጽግና ፓርቲ በሰጠው ምላሽ በኦፌኮ የሚቀርበው ውንጀላ ስም ማጥፋት ነው፣ ነገር ግን ችግሩ ያለበት ቦታን ለይቶ ካቀረበ መንግስት በየክልሉ ሰዎችን በመወከል እርምጃ ለመውሰድ እየሰራ ነው ሲል አብራርቷል። ይህንኑ መሰረት በማድረግ በምዕራብ ኦሮሚያ አንዳንድ ዞኖች ውስጥ የሚገኙ የኦፌኮ ተወካዮችን በስልክ ጠይቀን ነበር። የምዕራብ ሸዋ ዞን የኦፌኮ ተወካይ አቶ ጫላ ዲንሳ አምቦ ከተማ ውስጥ ከሚገኘው ጽህፈት ቤታቸው ውጪ በ22ቱም የዞን ወረዳዎች የሚገኙ ጽህፈት ቤቶቻቸው ዝግ መሆናቸውን ተናግረዋል። ይህም የሆነው በመንግስት በሚደርስባቸው ጫናና ማስፈራሪያ እንደሆነ ነው የገለጹት። በተጨማሪም ደጋፊዎቻቸው፣ አባሎቻቸውና ከአመራሮቻቸው መካከል እስካሁን ታስረው የሚገኙ እንዳሉ ገልጸዋል። አቶ ጫላ
የዞኑ አስተባበሪያ ቢሮዎች በወረዳ በሌሎች ቦታዎች የተፈጠሩት ቢሮዎች ሙሉ በሙሉ ተዘግተዋል። ሁሉም ወረዳ ላይ አሁን ፋክሽናል የሚሰራ ቢሮ የለም። እነዚህ ቢሮዎች ደግሞ የተዘጉት በመንግስት ጫና ነው። መንግስት ጫና ሲያሳድርብን ነበር በተለያየ ጊዜ በተለያየ መልክ። አንደኛ ቢሮ የከራዩልንን ሰዎች በመስፈራራት ላከራዩ ማድረግ፣ ሁለተኛ በቢሮችን ውስጥ የሚሰሩት አባሎቻችን በየደረጃው ያሉትን አባሎች ቢሮ ኃላፊዎችን በማስፈራራት ከቦታቸው ለቆ እንዲሄዱ በማድረግ ወይም ደግሞ ከቤታቸው እንዳይወጡ በማድረግ ከዛም አልፎ ሄዱትን ደግሞ ብዙ ሰውን በዞን ደረጃ በየወረዳ ብዙ አባሎቻችን ደጋፊዎቻችን እና ከተለቀምናቸው ካድሬዎቻችን በእስር ላይ ነው ያሉ። ሲፈቱልን ቢሮችንም እንዲከፈት እና በተደጋጋሚ ለማዕከላዊ ቢሮችን ሪፖርት አድርገን ነበር። እኛ ያቀረብነው ጥያቄ ተሰሚነት አግኝቶ መንግስት ቢሮችንም ለመክፈት ሰራዶቻችንም ተወዳዳሪዎቻችንም በየቦታው ያሉት በየደረጃው ያሉት አባሎቻችንም ለመፍታትም ዝግጁ አይደለም ምንም አየን ነገር እስካሁን።
የምዕራብ ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ኃይሌ ጉርሜሳ የተዘጋ የኦፌኮ ጽህፈት ቤት የለም ሲሉ ውንጀላውን አስተባብለዋል። ታስረው ይገኛሉ የተባሉ ግለሰቦችን በተመለከተ እንዲሁ አብራርተዋል። እኔ አሁንም ቢሆን በየትኛው ወረዳ ጽህፈት ቤት እንዳላቸውና እንደሌላቸው አላውቅም። በጥቂት ወረዳዎች ውስጥ ግን እንዳላቸው መረጃ አለኝ። ግን እንደ መንግስት ጫና ፈጥሮ ጽህፈት ቤታቸውን በማዘጋት ደረጃ የማውቀው ነገር የለኝም። ነገር ግን እኛም ፓርቲ ነን፣ እነሱም ፓርቲ ናቸው። አገሪቱ ደግሞ የምትመራው በብዝሃነት ላይ ተመስርቶ ስለሆነ እንደ ዞናችን ይህን አይነት ድርጊት አልተደረገም። የአባሎች ደጋፊዎችና አመራሮችን እስራት በተመለከተም የህግ የበላይነትን ለማስከበር የጸጥታ አካል እርምጃ ሊወስድ ይችላል። ነገር ግን የኦፌኮ ፓርቲ አባል ደጋፊ ወይም ደግሞ አመራር ላይ የተወሰደ እርምጃ የለም። እንዲህ አይነት ጥቆማም አልመጣም። በምክር ቤት ደረጃም ቀርበን ስንወያይ በኦፌኮ ደጋፊዎች ወይም አመራሮች ላይ እርምጃ ተወስዷል ተብሎ አልቀረበልንም። ማስፈራሪያና ዛቻ ይደርስብናል ብሎም መጥቶ ያመለከተ የለም። እንደ ዞናችን ኦነግም ይሁን ኦፌኮ የሚያስፈልጉትን አሟልተው ከመጡ እንደ ብልጽግና ፓርቲ ፓርቲዎቹ እንዳይወዳደሩ የምናሳድርባቸው ጫና የለም። ጫና ተፈጥሮብኛል የሚልም አካል ካለ በማስረጃ አቅርቦ ምላሽ ሊሰጥበት ይችላል ብለዋል። በተመሳሳይ ሁኔታ የምስራቅ ወለጋ ዞን የኦፌኮ ተወካይ አቶ ፈቃዱ አያና እኔን ጨምሮ በዞንና ወረዳ ደረጃ ያሉ የፓርቲ ደጋፊዎች አባላትና አመራሮች በተደጋጋሚ ስንታሰር ቆይተናል ብለዋል። በመንግስት ኃይሎች ዛቻና ማስፈራሪያ ምክንያት ጽህፈት ቤቶቻችን ከተዘጉ ከስምንት ወራት በላይ ሆኗል ሲሉም አክለዋል። አቶ ፈቃዱ
አባሎቻችን፣ ደጋፊዎቻችን ሁሉ እስር ቤት ነበሩ። የተለያዩ ማሰራሪያዎች ነበሩ። እንኳ ወደ ምርጫ ራሳችንን ገብተን መውጣት ራሱ ያሰጋል። እኔ እንደ ምስራቅ ወለጋ ተወካይ ሳለው እኔ እንዳልንቀሳቀስ አምስት ጊዜ መታሰረ ይህንን ያስረናል። ደጋፊዎቻችን፣ አባሎቻችን፣ ተወካዮቻችን ለምን ይታሰራሉ? ከቀበሌ እስከ ወረዳ እስከ ዞን።
የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መርጋ ቀና ባለፈው ሳምንት ስለ ጉዳዩ እንደሚያውቁ ጠቁመው ማብራሪያ ለመስጠት ቃል ገብተው የነበረ ቢሆንም ስልካቸውን አላነሱም። በመቅረጸ ድምፅ ባልወሰድኩት ምላሻቸው ግን የኦፌኮ የምስራቅ ወለጋ ተወካይ ክስ መሰረተ ቢስ ነው፣ በዞኑ ውስጥ ታስረው የነበሩ የፓርቲው አባላት ከወራት በፊት ተፈቷል፣ በመንግስት ማስፈራሪያና ዛቻ በዞኑ የተዘጋ ጽህፈት ቤታቸውም የለም ብለው ነበር። በሌላ በኩል የኢሉ አባቦር ዞን ኦፌኮ ተወካይ አቶ አብዲ ገዳ እንደሚሉት ከሆነ መንግስት በፓርቲያቸው አባላትና አመራሮች ላይ እስራት ይፈጽማል፣ ያስፈራራቸዋል። በዚህ ምክንያት ቤት ንብረታቸውን ትተው ወደ ሌላ ስፍራ ይሸሻሉ ብለዋል። አቶ አብዲ የጽህፈት ቤታቸው ታፔላም በመንግስት ኃይሎች መውደሙን ነው የገለጹት።
ኦፌኮ እዚህ ጽህፈት ቤቱን ከፍቶ መንቀሳቀስ ከጀመረ ከሶስት አመት በፊት ጀምሮ ጫናዎች ነበሩ። ለምሳሌ የእኛ ጽህፈት ቤት ተወካይ በዳሩ ወረዳ የእኛ የወረዳው ተወካይ ቢሮ በሚከፍትበት ሰዓት ፈቃድ የለኝ እኛ ካልፈቀን ቢሮ መክፈት የለብኝ ብሎ ሲሉት ተወካያችንም አቶ ኢስማኤል የሚባሉትን አምቦ ድረስ ኦንላይን ድረስ ወስዶ አስሮ ሲያሰቃዩ ነበር። ከዛ ስንመለስ ከቃሉ ግድያ በኋላ ደግሞ የዱባ ቦርዞን የኦፌኮ ጽህፈት ቤት መቶ ከበቡት። እኛ ቀድሞ ማድረጊያ ስለደረሰን ተሰወር። ከዛ እንደውም ለረዥም ጊዜ ቢሮ አካባቢም ከተማም ሳንታይ ለረዥም ጊዜ ተሰውሮ የቆየ ነው።
የኢሉ አባቦር ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሰለሞን ታምብሩ ምላሽ ለመስጠት ቃል ከገቡ በኋላ የስልክ ጥሪን ባለመመለሳቸው በጽሁፍ መልእክት ለጠየኳቸው ጥያቄዎች በጽሁፍ ሲመልሱ የኦፌኮ ጽህፈት ቤቶች ስለመዘጋታቸው አላውቅም፣ ቅሬታውም የሚቀርበው ለእኛ አይደለም ብለዋል። በተጨማሪም የብልጽግና ፓርቲ አባላትና አመራሮች ሆነው በወንጀል ድርጊት ተጠርጥረው የታሰሩ እንዲሁም ሌሎችም መታሰራቸውን አውቃለሁ ብለዋል። በዞኑ የኦፌኮ አባላትና አመራሮች ስለመታሰር አለመታሰራቸው ግን አላውቅም ካሉ በኋላ የኦፌኮ ጽህፈት ቤት ታፔላ በፖሊስ ስለመሰበሩም የደረሰኝ መረጃ የለም ሲሉ በጽሁፍ መልእክት ምላሽ ሰጥተዋል። ከዞኑ የጸጥታና አስተዳደር እንዲሁም አስተዳዳሪ ጭምር ተጨማሪ ማብራሪያ ለማግኘት ያደረግኩት ሙከራ ለአሁኑ አልተሳካም። የዞኖቹ የኦፌኮ ተወካዮች መንግስት የዲሞክራሲ ምህዳሩን እስካላሰፋ ድረስ በምርጫ 2013 ለመሳተፍ ያዳግታል ባይ ናቸው። የዞኖቹ የብልጽግና ፓርቲ አመራሮች ደግሞ ፓርቲው በዞናችን እንቅስቃሴ እንዳያደርግ ያገደው የለም ሲሉ ያስተባብላሉ። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ባለፈው ሳምንት ለብዙሃን መገናኛ እጩዎች የተመዘገቡበትን መዝገብ ይፋ ባደረጉበት ወቅት ወደ እጩዎች ምዝገባ ከመሄዳችን በፊት ኦነግና ኦፌኮ ከስድስተኛው አገር አቀፍ ምርጫ በመንግስት ስለተገፋም በምርጫው አንሳተፍም ብለው መግለጻቸውን በጋዜጠኞች ተጠይቀው ተከታዩን ምላሽ ሰጥተው ነበር።
ኦፌኮ 5 እና 6 የሚሆኑ ቅድመ ሁኔታዎች በሚል አስቀምጦ ይሄ እነዚህ ካልተሟሉ ምርጫ ውስጥ አልገባም በሚል ለእንግዲህ መግለጫ በሚያወጣበት ጊዜ ለምርጫ ቦርድም ደርሷል። እንግዲህ ምርጫ ቦርድ እንደ ምርጫ አስተዳዳሪ በዛ መልኩ የሚሰራም አይደለም። አንዳንዶቹም እኛን የሚመለከቱ አይደሉም። አንዳንዶቹም እውነት ለመናገር እንዴት እንደሚመለሱም አናውቅም። ቀጥታ ከምርጫ ቦርድ ስራ ጋር ደግሞ የሚገናኝ ነገር የለውም። አንዳንዶቹም ግን ለማገዝ ሞክረናል ከሁለቱም ፓርቲዎች ጋር በምክንያትነት የቀረቡትን ለምሳሌ የአባላት እስር በተመለከተ ያለ ፍርድ ቤት ትዕዛዝ የታሰሩ የሚባሉትን አባላት ለይተው እንዲያቀርቡ፣ በነዛ ላይ ከህግ አስፈጻሚዎቹ ጋር ከሚመለከታቸው ጋር ውይይት እንዲያደርጉ፣ እኛም ቀጥታ ደግሞ ሊስቱን ለሚመለከተው አካል በመላክ በተለይ የፍርድ ቤት ቀጠሮ የላቸውም የተባሉት እንዲፈቱም ጠይቀናል። የተወሰኑ መፍትሄ ያገኙ ጉዳዮች አሉ። እንግዲህ በፓርቲዎቹ በኩል ያ በቂ መፍትሄ እንዳልሆነ እንደተወሰደ ነው የገባን። ከዛ ውጭ የቢሮ ጉዳይ ተዘግቶብናል ያሉትን ቢሮዎች እንግዲህ ከዚህ ቀደምም ገልጸነዋል። በእኛ በኩል ያ መሆን የለበትም፣ ግን አስፈጻሚው ደግሞ በአንድ በኩል የዘጋነው ቢሮ የለም ስላለ አድራሻው እንዲቀርብልን በምንጠይቅበት ጊዜ ፓርቲዎቹ አላቀረቡ።
ሰብሳቢዋ ሁለቱ ፓርቲዎች በምርጫ ለመሳተፋቸው የሚያሳዝን መሆኑን በመግለጽ ሆኖም በዚህ ምክንያት ችግር ይፈጠራል ብለው ዝግጅት እንዳላደረጉም አክለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አሁን ደግሞ ወደ ዩናይትድ ስቴትስ ወሬ እናመራለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለኢኮኖሚው ማነቃቂያ እንዲውል በተወሰነው የ1.9 ትሪሊዮን ዶላር ጥቅል ባጀት ላይ ከፈረሙ በኋላ በዚህ ሳምንት ስለ ውሳኔያቸው ለማብራራት ወደ የክፍለ ግዛቶቹ የሚያደርጉትን ጉዞ ጀምረዋል። አሜሪካውያንም ከባጀቱ የሚደርሳቸውን ገንዘብ እያገኙ ነው። በሌላ በኩል በስተደቡብ ባለው የአሜሪካ ድንበር ቁጥራቸው እየበዛ የመጣው የስደተኞች መጠን ዋሽንግተንን እያከራከረ ነው። ይህን አስመልክቶ በአሜሪካ ድምፅ ዘጋቢ ሚሼል ኩዊን የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል።
ባለፈው ሳምንት ለኢኮኖሚው ማነቃቂያ እንዲውል የተላለፈውን የ1.9 ትሪሊየን ዶላር ጥቅል በጀት ለማስተዋወቅ ጆ ባይደን እና ምክትል ፕሬዚደንት ካማል ሃሪስ እርዳታው ይኸውላችሁ የሚል ጉዞ ጀምረዋል። እርምጃው በአስርት ዓመታት ውስጥ ድህነትን ለማስወገድ ከተወሰዱት ውጤታማ እርምጃዎች ሁሉ አንዱ መሆኑ ተነግሮለታል። ከማነቃቂያ በጀቱ 1400 ዶላር ለበርካታዎቹ አሜሪካውያን በነፍስ ወከፍ የሚከፈል ሲሆን ቤተሰብ ላላቸው ደግሞ በአንድ ልጅ 3600 ዶላር በታክስ ተመላሽነት እየታሰበ የሚሰጥ ነው። ለበጀቱ ድጋፉን የሰጠ አንድም የሪፐብሊካን አባል የሌለ ሲሆን በጀት ውስጥ የተካተተው ገንዘብ እጅግ ትልቅና አስፈላጊ ነገሮችን በግልጽ ለይቶ ያስቀመጠ አይደለም የሚል ተቃውሞ ከሪፐብሊካኑ በኩል ይሰማል። ከዋዮሚንግ ግዛት የሕግ መወሰኛው ምክር ቤት አባል የሆኑት ሪፐብሊካኑ ጆን ባራሶ እንዲህ ይላሉ።
Republicans want to make sure people get shots in the arms, kids get back to school, people get back to work, But we are not going to stand with the Democrats as they try to exploit a crisis.
ሪፐብሊካኖች ህዝቡ ክትባቱን መውሰዱን ልጆች ወደ ትምህርት ቤት ሰዎች ደግሞ ወደ ስራ ገበታቸው መመለሳቸውን ማረጋገጥ ይፈልጋሉ። ይሁን እንጂ ዲሞክራቶች ይህን ቀውስ ለራሳቸው አጀንዳ መጠቀሚያ ለማድረግ ሲሞክሩ ግን በዝምታ እንመለከታቸውም።
ዲሞክራቶቹ በቅርቡ የወጣውን የህዝብ አስተያየት ድምጽ ውጤት ይጠቅሳሉ። አብዛኞቹ አሜሪካውያን የወጣውን የማነቃቂያ በጀት ደግፈውታል። ለምሳሌ CNN ያወጣው የህዝብ አስተያየት ድምጽ እንደሚያመለክተው 61% የሆኑት አሜሪካውያን የፎይታ በጀቱን ይደግፉታል። ዲሞክራቷ የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ እንዲህ ብለዋል።
You can be sure that all of their states and communities will be benefiting from this and they won't be complaining about it back home.
ሁሉም ክፍለ ግዛቶችና የማህበረሰብ አባሎች ከዚህ ተጠቃሚ መሆናቸውን ማረጋገጥ ትችላላችሁ። መራጮቻችሁ ይህን አስመልክቶ ቅሬታ ሊያሰሙ አይገባም።
ይህ በእንዲህ እንዳለ በአሜሪካ በስተደቡብ ባለው ድንበር ቁጥራቸው ድንገት እየጨመረ የመጣው ስደተኞች ጉዳይ ዋሽንግተንን አስጨንቆ የያዘ ጉዳይ ሆኗል። የተወሳሰበ የመጣው ይህ ችግር ጣት የሚያጠቋቁም እየሆነ ሪፐብሊካኖቹ ይህ የሆነው ፕሬዝደንት ባይደን ቀደም ሲል በፕሬዝደንት ትራምፕ የተወሰዱ እርምጃዎችን እየቀለበሱ በመምጣታቸው ነው ይላሉ። ዲሞክራቶችም በበኩላቸው ይህን ሁሉ ችግር የፈጠሩት የፕሬዝደንት ትራምፕ የቀደሙት ፖሊሲዎች ናቸው ይላሉ። ከቅርብ ጊዜ ወዲህ በድንበሩ አቅራቢያ እየተከማቹ የመጡት የበርካቶቹ ስደተኞች ጉዳይ ግን አነጋጋሪ መሆኑ አልቀረም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የተከበራችሁ አድማጮች ዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። እኛ ጋር እንድትቆዩን ጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ንግድና ኢኮኖሚ ይቀርባል። ሰሞኑን የተመረጠው የይርጋለም የግብርና ምርቶች ማቀናበሪያና እሴት መጨመሪያ ፓርክ ጅምሩ ተጠቃሚ እያደረጋቸው መሆኑን በፓርኩ የሥራ ዕድል ያገኘ ወጣትና ወተት እንዲሁም የማር ምርት ለማቅረብ በማህበር የተደራጀ ማህበር አባል ገልጸዋል። ፓርኩ በመጀመሪያው ምዕራፍ የምርት ሂደት ከ78000 በላይ አርሶ አደሮችን ማስተባበሩንና ከ1000 በላይ ለሚሆኑ ቋሚና ጊዜያዊ ሥራ ዕድል መፍጠሩን የንግድና ኢንዱስትሪ ልማት ሚኒስቴር አስታውቋል። ፓርኩን መርቀው የከፈቱት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የግብርና ምርቶች ላይ እሴት ጨምሮ ወደ ውጭ መላክ መጀመሩ የኢትዮጵያን የልማት አቅጣጫ የሚያመላክት እንደሆነ ገልጸዋል። በምረቃው ስነ ስርዓት ላይ የተገኘው ሪፖርተራችን ዮናታን ዘብዲዮስ ዘገባ ልኮልናል።
በሲዳማ ክልል የወንዶገነት ወረዳ አርሶ አደር አቶ ማቴዎስ ሚካሞ ለፓርኩ ወተት ለማቅረብ መዘጋጀታቸውና በአጭር ቀናት ውስጥ ስራ እንደሚጀምሩ ተናግሯል።
ከብት እርባታ አለኝ። እዚህ ድርጅት ላይ ወተት ለማቅረብ ማህበር ገብተናል። ማህበራችን ስም እድገት በህብረት የሚባል ነው። ለዚህ ከነሱ ጋር ተባብረን ለመስራት አሁን በሚቀጥለው 3 ቀን በኋላ ወደዚህ ለማቅረብ ነው።
ምን ያህል ከብት ነው ያሉት? ምን ያህል ወተት ነው ለማቅረብ የተዘጋጁት?
የፈረንጅ ከብቶች ነው አሉት። አሁን ለጊዜው በእጃችን ያለው 8 ከብት ነው። ለማህበር ነው የሚያቀርበው። በቀን 30 ሊትር እናቀርባለን። ያን ደግሞ አንድ ላይ አጠራቅመን ወደዚህ ድርጅት ነው የምናስገባው። በዛ ከነሱ ጋር ተነጋግረን ከዚህ ምረቃ በኋላ ከሶስት ቀን በኋላ ይጀመራል። አሁን እንኳን ግለሰቦች ነው እየገዙ አሉት። እንደዚህ ላይ ከገባን እኮ ማለ ምንም ጥርጣሬ ነው። ከዚህ በፊት በጣም ወተት ረክሶብን የምናፈስበት ጊዜ አለ። ከብት እርባታም አሁን ጥሩ ሁኔታ መጀመር አለብን። ወተት ብቻ ሳይሆን ችግር አለብን። ትንሽ ችግር የመኖ ችግር አለብን። እነሱ እሱንም እንቀርፋለን፣ ከአፍሪካ ምርት እናቀርባለን ብሎ ነው። እሱ ካቀረበልንማ እንደ ልብ ነው፣ እኛ ጥሩ ገቢ እናገኛለን።
የ12 ልጆች አባት መሆናቸውን የሚናገሩት አቶ ማቴዎስ ፓርኩ በአካባቢያቸው በመገንባቱ ከወተት ምርታቸውና አቅርቦታቸው የሚያገኙትን ጥቅም አብራርተው ማርም ለማቅረብ የተዘጋጁ መሆናቸውን ገልጠዋል።
ልጆቼ ያው ተምሮ ሌሎች ስራ ይዘዋል። ሌሎች ደግሞ እኔንም ይህን ስራ ከብት ስራም እያገዙ አሁንም እየተማሩ ነው። ንብ እርባታም አለ። ማር ለግለሰቦች ነው የምንሸጠው። አሁን ወደዚህ እናቀርባለን።
የኮሌጅ ተማሪ ነኝ ያለው ወጣት ወንደ ስንረጋሳ በፓርኩ የስራ እድል ከተፈጠረላቸው ከ1000 በላይ ወጣቶች ውስጥ አንዱ መሆኑ ይናገራል።
ሌላ አንስቶ ሌላ ወጣቶች፣ የተለያዩ ወጣቶች የስራ እድል ተፈጥሯል እና በዛ ስራ ላይ ገቢ ምንጭ አለ እና ለብዙ ወጣቶች ስራ እድል ፈጥሯል እዚህ እና እኔም የዚህ አንዱ ተጠቃሚ ነኝ። የዚህ እድል አንዱ
ከዚህ ምን ነበር የሚሰራው?
የኮሌጅ ተማሪ ነኝ። የማታ ማታ ነው የምማረው። ቀንቀን እዚህ እየሰራው ማታ ኮሌጅ ነው።
የፓርኩ ስራ መጀመር የፋብሪካ ምርት ዘርፍ በአገሪቱ ኢኮኖሚ ሽግግር ውስጥ ያበረክታል የሚባለውን አስተዋጽኦ እንደሚያሳድግ የንግድና ኢንዱስትሪ ልማት ሚኒስትር አቶ አለበል መላኩ ገልጿል።
የማኑፋክቸሪንግ ኢንዱስትሪ ባለፉት ዓመታት ከጠቅላላ የሀገር ውስጥ ምርት የነበረው ድርሻ እምብዛም ለውጥ ሳያሳይ በ2003 በጀት ዓመት ከነበረበት 4.5% በ2012 በጀት ዓመት 6.9% ብቻ ሆኖ ተመዝግቧል። ለዚህም እንደ ምክንያት የሚጠቀሰው ምርታማነቱ ዝቅተኛ ከሆነ የግብርና ዘርፍ ምርቶች ከፍተኛ ምርታማነት ወዳላቸው የግብርና ምርቶች እንዲሁም ወደ አግሮ ፕሮሰሲንግ እና ማኑፋክቸሪንግ ኢንዱስትሪ የመሸጋገር ሂደቱ ደካማ መሆኑ ነው። ይህን ችግር በግብርና ዘርፍ የተሰማራውና ምርታማነቱ ዝቅተኛ የሆነውን እምቅ የሰው ኃይል ሊቀበል የሚችል የዳበረ ማኒፋክቸሪንግ ኢንዱስትሪ ለመገንባት አዳጋች ሆኖ ቆይቷል። በተለይ የአግሮ ኢንዱስትሪ ዘርፍ በሚፈለገው ደረጃ ባለማደጉና ለዘርፍ የሚያስፈልገው መሰረተ ልማት ባለመሟላቱ ምክንያት ወደ ውጭ ገበያ የምንልካቸው የግብርና ምርቶች እሴት ሳይጨመርባቸው በጥሬው የሚላኩ በመሆኑ ከዘርፉ ሊገኝ የሚችለውን ጥቅም ዝቅተኛ እንዲሆን አድርጎታል። በየጊዜው እየጨመረ የሚሄደውን የኑሮ ውድነት ችግርን ምርትና ምርታማነትን በማሳደግ በገበያው አስተማማኝ አቅርቦት በመፍጠር የዋጋ ንሮቱን በፈለግነው ልክ ለመግታት ፈተና ውስጥ ሲሆንብን ይታያል። እነዚህና ሌሎች ተዛማጅ ችግሮችን ለመቅረፍ መንግስት አግሮ ኢንዱስትሪ ዘርፉን ማሳደግ እንደ አንድ አማራጭ በመውሰድ በቂ ጥናት እንዲጠና በማድረግ እንደየስነ ምህዳሩ አግሮ ፓርኮችን በተለያዩ የሀገሪቱ ክልሎች ለማቋቋም የሚያስችል ተግባራዊ እንቅስቃሴ ሲካሄድ ቆይቷል። በዛሬ ዕለት የሚመረቀው ይህ በይርጋለም ከተማ የተገነባው ሁለተኛው የተቀናጀ አግሮ ኢንዱስትሪ ፓርክም የዚሁ ትልቅ ለውጥ ጅማሯችን አካል ነው።
ፓርኩ በመጀመሪያው ምዕራፍ የምርት ሂደት ከ78,000 በላይ አርሶ አደሮችን ማስተሳሰሩና ስለ አዳዲሶቹ የስራ እድሎችም ተናግሯል።
ከ25 በስራ ማህበራት ከተደራጁ ከ78,000 በላይ ከሚሆኑ አርሶ አደሮች የገበያ ትስስር ፈጥሯል። ከ1,000 በላይ ለሚሆኑ ስራ ፈላጊዎች ቋሚና ጊዜያዊ የስራ እድሎችን መፍጠር ችሏል።
ፓርክ ውስጥ ስራ የጀመረ ሳልቫዶ የሚባል ኩባንያ ምርቱን ከ16 ጊዜ በላይ ለውጭ ገበያ ልኮ ከ3.5 ሚሊዮን ዶላር የውጭ ምንዛሬ ማስገኘቱን ሚኒስትሩ ገልጧል።
እንዲሁም በቅርብ ስራ ለመጀመር በሂደት ላይ ያለው ዶሊ የምግብ ማቀነባበሪያ ኢንዱስትሪ ባለልዩ ጣዕም ወተት በሲዳማ ውስጥ በሚለም ፍራፍሬዎች በማቀነባበር ለሀገር ውስጥና ለውጭ ገበያ ለማቅረብ አለሞ እየሰራ ይገኛል። ድርጅቱ ለማምረት ሂደት የወተት አቅርቦት ቀጣይነት ባለው መልኩ ለማግኘት እንዲያስችለው ከአምስት የፓርኩ አጎራባች ወረዳዎች ከተለዩ 5,000 አርሶ አደሮች ጋር የገበያ ትስስር ፈጥሯል። ይህንን በማሳደግ ላይ ይገኛል።
ሌሎችም ድርጅቶች በቅርቡ ወደ ስራ ለመግባት እየተዘጋጁ መሆናቸውን ሚኒስትር አለበል መላኩ ተናግሯል። የሀገር ውስጥ ኩባንያዎችም ፓርክ ውስጥ እየሰሩ ናቸው። የተዘጋጀ ቡናም ሚኒስትሩ ካፕሱል ባሉት እንክብል መልክ ተዘጋጅቶ ለውጭ ገበያ ለመላክ እንቅስቃሴ መጀመሩን አመላክቷል።
ከላይ ከተገለጹት ለውጭ ባለሀብቶች በተጨማሪ YBM የአቮካዶ ዘይት ማምረቻ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር በሀገር ውስጥ ባለሀብት የተመሰረተ ድርጅት በሀገራችን የአቮካዶ ዘይትን በትንንሽ ማሸሸግ ወደ 3 ሀገራት በመላክ በሂደት ላይ ያለ ሲሆን በቅርቡ ዝግጅቱን አጠናቆ ወደ ሙሉ ማምረት ሂደት ይገባል።
የክልሉን አመችነት የተገለጡት የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞም ባለሀብቶች ወደ ፓርኩ ገብቶ እንዲያለሙ ጥሪ አቅርቧል።
ተዘዋውሮ ለመስራትና ሀብት አፍርቶ ለመበልጸግ ዋስትና ያለው ሰላም ማረጋገጥ አስፈላጊ በመሆኑ ከህዝቡ ጋር በመቀናጀት የህግ በላይነትን በማረጋገጥ ዘላቂ ሰላም ያለው ክልል እንዲሆን ተግተን እየሰራን እንገኛለን። በመሆኑም ዝንባሌ ያላችሁ ባለሀብቶች ነው አብረን እንስራ፣ አብረን እንደግ እላለሁ።
በስፍራው ተገኝተው ፓርኩን ያስመረቁት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የግብርና ምርቶች ላይ እሴት ጨምሮ ወደ ውጭ መላክ መጀመሩ ለሀገሪቱ ልማት ያለውን እንድምታም ተናግሯል።
ከአቮካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል፣ ቡና ብቻ ሳይሆን የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነው ቡና እዚሁ ፓርክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል፣ የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥ ለውጭ ገበያ የሚውልበትን ጥራት ደረጃ ስንመለከት፣ የዚህ ከባቢ አርሶ አደሮች ምርት የሆነ ነገር እንደ ግብአት በመጠቀም በዚህ አግሮ ኢንዱስትሪ ፓርክ ፕሮሰስ ተደርጎ ለሀገር ውስጥና ለውጭ ገበያ መሸጥ የሚቻልበትን እድል ማየት በመቻላችሁ እጅግ ደስታ የተሰማኝ እንደሆነና ደስታ እንዲገባባችሁ በዚሁ አጋጣሚ ሊገልጽላችሁ ፈልጋለሁ።
ፖለቲከኞችም በተመሳሳይ ስራዎችን በመሳተፍ የዜጎችን ኑሮ የሚያቀል አድራጎት እንዲፈጽሙ ጠቅላይ ሚኒስትር ጥሪ አሰምቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ይርጋለም።
አሁን ደግሞ ልጅ ፍላጎት ያላቸው ከኢትዮጵያውያን የተወለዱ ልጆችን የሚመለከት ዝግጅት ይቀርባል። እዚህ ዩናይትድ ስቴትስ ልጅ ፍላጎት ያላቸውን ልጆች የሚያስተምሩ አካታች ትምህርት ቤቶች በስፋት ቢኖሩም ኢትዮጵያዊ ወላጆች በሚኖራቸው የግንዛቤ እጥረት ወይም የቅርብ ክትትል ማነስ ምክንያት ልጅ ፍላጎት ያላቸው ልጆቻቸው የሚገባቸውን ድጋፍ ላያገኙ እንደሚችሉ በልዩ ፍላጎት ትምህርት ዙሪያ የሚሰሩ ባለሙያዎች ይገልጻሉ። እነዚህ ወላጆች ለልጆቻቸው ስኬት ምን ማድረግ አለባቸው? ከትምህርት ቤቶችስ ምን አይነት ድጋፍ ይጠበቃል? በሚሉት ሐሳቦች ዙሪያ ስምንሽ የቆየ በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያና አማካሪ የሆኑትን ወይዘሮ አዜብ አታሮን አነጋግራ ዘገባ አድርሳናለች። ቀጥሎ ይሰማል።
ከሁለት ሳምንት በፊት ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች ተገቢውን ትምህርት የሚያገኙበት አካታች ትምህርት ቤቶች ባለመኖራቸው እንዲሁም በወላጆቻቸውና በማህበረሰቡ የውቀት ማነስ ምክንያት የሚያጋጥማቸውን ተግዳሮቶች ወላጆችና ባለሙያዎችን አነጋግረን አቀረብን ነበር። በዚህ ጉዳይ ላይ ያናገርናት ወላጅናት አልማዝ ጥላሁን የኦቲዝም ተጠቂ የሆነው የ16 ዓመት ልጇን የምትልክበት ትምህርት ቤት በማጣቷ እየደረሰባት ያለውን ችግርና ተስፋ መቁረጥ እንዲስትል አካፍላን ነበር።
ትምህርት ቤት እንደ ሌሎች ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ እንዲህ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጠፋም። የግድ ሰፖርት ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንጂ ያለባቸው። ይህን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም። ትንሽ እሱ ላይ ነው ችግሩ።
ልዩ ፍላጎት ያላቸው ልጆች ትምህርታቸውን ለመከታተል የሰለጠነ ባለሙያ፣ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለየ የመማር ማስተማር ሂደት ይፈልጋሉ። በዛሬው ዝግጅታችን ታዲያ እነዚህ መሰረታዊ ፍላጎቶች ተሟልተው በሚገኙበት አሜሪካን ሀገር የሚኖሩ ኢትዮጵያዊ ወላጆች በሚሰጡት አገልግሎቶች ምን ያክል ተጠቃሚ ሆነዋል? በጉዳዩ ላይ ያላቸው ግንዛቤስ ምን ያክል ነው ስንል በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያና አማካሪ ሆኑትን ወይዘሮ አዚብ ኢታሮን ጠይቀናቸዋል።
በጣም የሚገርምሽ ነገር እዚህ ያለው በህብረተሰብ በእርግጥ የተሻለ እውቀት አለው፣ ግን በጣም ብዙ ልጃቸው 5 ዓመት ሲሞላው ያኔ መንግስት ትምህርት ቤት ቀጥታ ከሌሎች ልጆች ጋር ልጅሽ ሊገባ አይችልም፣ ያንቺ ልጅ የሚገባው እዚህኛው ፕሮግራም ውስጥ ነው፣ ስፔሻል ኤጁኬሽን ነው ሲባሉ ያኔ ነው የሚባንኑት። ምን ሆነሽ ነው ስል እኔ እኮ በቃ ወንድምሽም እንዲህ ነበር አለችኝ እናቴ። አይ ጓደኞቼ በሙሉ ደረ ልጅ ደህና ነው ጤናኛ ነው ልጅሽ ምን ሆነሽ አላሉኝ። ወይም በአብዛኛው ይቅርታ አድርጎልኝ ባሎች እንዳትቀየሙኝ፣ ግን አባቶች ይህን ነገር መቀበል አይችሉም። በጣም ከባድ ነው ለአባቶች ይህን ነገር መቀበል። በጣም ያሳዝናል። በአሜሪካንም ሀገር ብዙዎች አይመጡም፣ ግን ሰፖርት ግሩፕ አለን የኢትዮጵያን እና ኤርትራ እናቶች እና አባቶች። እዛ ግሩፕ ውስጥ ያሉ ብዙ ሰው አዌርነስ አለው፣ ግን ብዙዎቹ ሲናገሩ እንዴት ነው ያወቅ ነው የሚሉት። እዚህም ሀገር ሆነው
በአሜሪካን ሀገር ልዩ ፍላጎት ኖሯቸው የሚወለዱ ህጻናት ከ1 ዓመት ከ6 ወራቸው ጀምሮ ልዩ ክትትል ማግኘት ይጀምራሉ። ሁሉም የመንግስት ትምህርት ቤቶች አካታች በመሆናቸውም ወላጆች ትምህርት ቤት የማግኘት ችግር አይገጥማቸውም። የአሜሪካ መንግስት ለልዩ ፍላጎት ትምህርት ብቻ በየአመቱ $13 ቢሊዮን እንደሚያወጣም ወይዘሮ አዜብ ያስረዳሉ።
አንዴ ልጁ 5 ዓመት ሲሞላው ወይ ቤት አስተምራለሁ ብለሽ የምታስተምሪበትን ዶኪመንት ማሳየት አለብሽ፣ አለበለዚያ ትምህርት ቤት መግባት አለበት ልጁ። ምንም አይነት ልጅ ሁሉ ልጅ እኩል ነው። እነዚህ ልጆች የሚያስተምሩ ሰዎች በደንብ ትሬንድ የሆኑ ሰዎች ናቸው። ሁሉ ልጅ ችግር ያለው ልጅ ስፔሻል ኤጁኬሽን ውስጥ አይገባም። 25% ግን በተለያየ 13 አካባቢዎች አሉ። ማንኛውም ልጅ ያ ዲስብሊቲ ካለው፣ ዲስብሊቲ ማለት ኦቲዝም እና ዳውን ሲንድሮም ፊት ለፊት የሚታየው እሱ ብቻ አይደለም፣ ችግር ባላቸው አሁን ለምሳሌ ውጭ መሮጥ ምናምን የሚያቀተው ልጅ ሞር ፊዚካል ስትሬንግዙ ሎ የሆነ ልጅ ከሆነ የሰውነት የአካል ጉልበትናው ዊክ የሆነ ልጅ ከሆነ ፊዚካል ቴራፒ አለ ትምህርት ቤት ውስጥ። የሚንተባተብ የሚኮላተፍ ከሆነ አፉን በደንብ ያልፈታ ከሆነ ወይም አርቅቆ መናገር የማይችል ከሆነ ስፒች ቴራፒ አለ። ፋይን ሞተር ደግሞ በእጁ ይዞ በደንበኛ ስክሪፕቶ ይዞ ማይጽፍ ልጅ ከሆነ ኦኪፔሽናል ቴራፒ አለ። ከዛ በኋላ እንግዲህ ለርኒንግ ዲስብሊቲ ያለው ልጅ አለ። እኛ ሀገር ደደብ ነው እሱ ትምህርት አይገባው የምንላቸው። እነሱ ደግሞ እንደ አቅማቸው ኢቫሉዌት ይደረጋል። ሁሉ ልጅ አሰስ ተደርጎ ነው በጎደለው ቦታ ላይ የሚሞላ ኢንዲቪጁዋላይዝድ ኤጁኬሽን ፕላን ይወጣል አይኢፒ። እና በዛ መሰረት ማስተማሮቹ መስተምሩ
ልዩ ፍላጎት ባላቸው ልጆች የትምህርት አሰጣጥና ድጋፍ ዙሪያ ትልቁ ስህተት ሁሉንም በአንድ አይነት መልኩ ለመርዳት መሞከር መሆኑን ወይዘሮ አዜብ ጨምሮ ያስረዳሉ።
ስፔሻል ኒድስ ነው ስለተባለ ሁሉ ልጅ አንድ ነው ማለት አይደለም። ኦቲዝምም ኢትስ ኤ ዋይድ ስፔክትረም ማይልድ አለ፣ ሞደሬት አለ፣ ሰቪር አለ። ሶ በልጁ አቅም ልክ ነው የሚማረው ማለት ነው። አንዳንዶቹ ልጆች ገብተው ከሌሎች ልጆች ጋር እንደማንኛውም እየተማሩ ከክፍል እየተወሰዱ ለብቻ ይረዳሉ። ወይም ያቺ ስፔሻል ኤጁኬሽን አስተማሪዋ እዛ ክፍል ውስጥ ዋናው ክፍል ውስጥ ጀነራል ኤድ ውስጥ ትገባና ትረዳለች። ከዛ ኋላ ደግሞ ሙሉ በሙሉ ቻቸው እነሱ ብቻ መማር ያለባቸዋል። እሱም ቢሆን እንኳን ሞደሬትሊ አፌክትድ የሆኑት መጻፍ ይችላሉ፣ ትንሽ ማንበብ ይችላሉ፣ ግን ያነበቡትን ነገር መልስ ብትጠይቃቸው አይገባቸውም። እነዚህ ልጆች ከነዛ ቁጭ ከሚሉት ጋር ብታስቀምጫቸው ይረብሻሉ። ስለዚህ መጀመሪያ ቢሄቪራቸው ላይ መሰራት አለበት። ከዛ እንደገና ሰቪርሊ አፌክትድ የሆኑ አሉ እና እነሱ ሞር ኦፍ ላይፍ ስኪል ነው መማር ያለባቸው። ትምህርት ላይ ጊዜ አታጠፊም። ስለዚህ ጎበዞች ናቸው፣ ሌላ የሚማሩት ነገር አለ። ሂሳብና ሪዲንግ ኖ ማተር ዋት ሁልጊዜ አስፈላጊ ነው። ገንዘብ መቁጠር እንዲያውቁ፣ ገንዘብ መልስ መቀበል እንዲችሉ፣ ማንበብ እንዲችሉ፣ ስማቸው መጻፍ እንዲችሉ፣ ስራ ቢቀጠሩ ፎርም መሙላት እንዲችሉ፣ ይሄን ላይፍ ስኪል ነው። ይሄን ይማራሉ። ከዚህ ጋር ግን አብሮ ራሳቸውን ችለው መልበስ፣ ራሳቸውን ችለው መብላት፣ ራሳቸውን ችለው ውጭ ወጥቶ መግባት፣ መንገድ ማቋረጥ፣ ባኞ ቤት መጠቀም ራሳቸውን ችለው፣ እነዚህን የመሳሰሉትን ላይፍ ስኪል ይማራሉ። ኢቨን ስፔሻል ኤጁኬሽንም ቢሆን በጣም ብዙ ክፍል አለው።
ሌላው በአሜሪካን ሀገር የሚኖሩ ወላጆች ዘንድ የሚታየው ችግር ልዩ ፍላጎት ያላቸው ልጆቻቸውን ትምህርት ቤት ከላኩ በኋላ ክትትል ያለማድረግ ነው። ወይዘሮ አዜብ በቂ ትምህርት ቤቶችና እገዛ ባለበት አሜሪካን ሀገርም ቢሆን የልጆቻቸውን ጉዳይ ለትምህርት ቤቱ ወይም ለአስተማሪው ብቻ መተው ስኬታማ እንደማያደርግ ያሰምሩበታል።
አንቺ ለልጅሽ አድቮኬት ማድረግ አለብሽ። አስተማሪዋ እንዴት አድርጋ ትምህርት ብታቀርብ ልጅሽ እንደሚገባው መገብተሽ እኩል መብትሽ ነው። ልጄን የምታስተምሪበት መንገድ ልክ አይደለም፣ ልጄ የሚገባው ትምህርት በዚህ መንገድ ብታስተምሪው ነው፣ እኔ ቤት በዚህ ስመራው በደንብ ነው የሚለው ብልሽ አስተማሪ ጋር እንደሄድኩት ብለሽ ከትምህርት ቤት ጋር ያንቺም ድምፅ ተሰሚነት ኖሮት፣ ምክንያቱም ማንም ሰው ከልጁ ከእናትና አባት በላይ ልጁን የሚያቅሰው የለም። እዚህም ሀገር ያለው ወላጅ ዝም ብሎ እንደ ኢትዮጵያ ይመስለውና ትምህርት ቤቱን ያምናል፣ አይሰራም። ላስት ይር ስሙን አይጽፍ እንደሆነ ዘንድሮ ስሙን መጻፍ አለበት፣ ፕሮግረስ ማሳየት አለበት። ፕሮግረስ አላረገም እዛው ነው ትምህርት ቤቱ አይችልም። እንደ ልጁ ፕሮግረስ ካላረገ ፌል ያደረገው ልጁ ሳይሆን ትምህርት ቤቱ ነው። ሶ ይህንን ወላጆች እዚህም የሚኖሩ ወላጆች ይህን ማወቅ አለባቸው። ብታስተምሩበት መንገድ ያልሰራው ስትራቴጂያቸው ልክ ስላልሆነ ነው። ቀይር ብለሽ ይህን ተከራከርና ይቀይርልሻል።
ማንኛውም የሰው ልጅ በትክክለኛ መንገድ ትምህርትና ድጋፍ ካገኘ ሊሻሻልና ስኬት ላይ ሊደርስ ይችላል የሚሉት ወይዘሮ አዜብ በተለይ የተሟላ አገልግሎት ባሉባቸው አካባቢዎች የሚኖሩ ወላጆች ልዩ ፍላጎት ያላቸው ልጆቻቸውን ከሕፃንነት እድሜያቸው አንስቶ ተገቢውን ድጋፍና አገልግሎት እንዲያገኙ በማድረግ በቤት ውስጥም በቂ ክትትል በመስጠት ለራሳቸው ብቻ ሳይሆን ለቤተሰባቸውና ለማህበረሰቡ የሚጠቅሙ ልጆች ማፍራት ይችላሉ ሲሉ ምክራቸውን ለግሰዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን። Thank you.